ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መጋቢት 16 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ መጋቢት 16 ቀን 113 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። ዝግጅታችንን በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ሬዲዮ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናቀርባለን። እሾህን መንቀል በሾህ ነው በሚል ርዕስ የቀረበ ነው። በመጨረሻም አቶ ፋሲካ በለጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ አባል ከስዊድን የኢትዮጵያ አንድነት ሬዲዮ ጋር ያደረጉትን ቃለ ምልልስ የመጨረሻውን ክፍል አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና። የኮሮና ቫይረስ መዛመትን ለመከላከል በሚል 4011 እስረኞች በይቅርታ እንደሚለቀቁ ያገዛዙ ጠቅላይ አቃቤ ሕግ አስታወቀ። ከሚፈቱት መካከል በፈጠራ ክስ ተፈርዶበት የነበረው ጋዜጠኛ ፈቃዱ ማህተመ ወርቅ ይገኝበታል ተብሏል። ውሳኔው በሸዋሮቢት፣ በድሬዳዋ፣ በዝዋይ፣ በቂሊንጦና በቃሊቲ ያሉትን እስረኞች ብቻ የሚመለከት ነው ተብሏል። ለምርጫ ቦርድ የቴክኒክ ድጋፍ በመስጠት ሲሰሩ የነበሩ የውጭ ሀገር ሰዎች በኮሮና ስጋት ምክንያት ወደ ሀገራቸው መመለሳቸውን የተለያዩ ምንጮች አረጋግጠዋል። ማክሰኞ ወደ ሀገር የገቡ ከ500 በላይ መንገደኞች በተመረጡ ሆቴሎች ማቆያ ውስጥ ተለይተው እንዲቆዩ መደረጉና በአጠቃላይ በአሁኑ ሰዓት 1923 የጤና ክትትል እየተደረገላቸው መሆኑ ተነግሯል። ለማቆያ ቦታ የተመረጠው ስካይላይት ሆቴል በቀን $123 እንደሚያስከፍልና ገንዘብ የሌላቸው ኢትዮጵያውያን በግድ ከፈሉ በማለት እየተጉላሉ መሆናቸውን ገልጸዋል። እስከ መጋቢት 16 ቀን ድረስ በዓለም አቀፍ ደረጃ በቫይረሱ የተያዙ ሰዎች ቁጥር 439,000 የተጠጋ ሲሆን የሞቱት ደግሞ 19,675 መድረሱ ታውቋል። ከተያዙት መካከል የእንግሊዙ ሎል ቻርልስ አንዱ ናቸው ተብሏል። የሳይንስና ከፍተኛ ትምህርት ሚኒስቴር በጋቢት 15 ይፋ ባደረገው መግለጫ የዩኒቨርሲቲ ተማሪዎች ወደ የአካባቢያቸው እንዲመለሱ የተወሰነ መሆኑን ገልጿል። ሚኒስቴሩ እዚህ ውሳኔ ላይ የደረሰው ተማሪዎቹ ወደ የአካባቢያቸው መሄድ ፍላጎትና ጫና መኖሩን፣ በአንዳንድ ዩኒቨርሲቲዎች እስከ 50% የሚሆኑ ተማሪዎች ከግቢ መውጣታቸውን፣ አንዳንድ ተማሪዎች ለቫይረሱ አስፈላጊውን ጥንቃቄ እያደረጉ አለመሆናቸውና በተለያዩ መንገዶችም ወደ ከተማ በመውጣት ከህብረተሰቡ ጋር እየተቀላቀሉ ወደ ግቢያቸው የሚመለሱ መሆናቸውን ገምግሞ ነው ብሏል። መተፋፈቅ በማይኖርበት ሁኔታ ተማሪዎችን ወደ የቦታቸው ለማጓጓዝ እቅድ የወጣ ሲሆን ወደ የቤተሰቦቻቸው የሚሄዱ ተማሪዎች በየቤታቸው እንዲቆዩ ማሳሰቢያ ተሰጥቷቸዋል ተብሏል። ኢህአዴግን አፍርሶ ብልጽግና የተባለው ድርጅት ሲመሰረት ወያኔ የንብረት ክፍፍል እንዲደረግ መጠየቁና የምርጫ ቦርድም ጥያቄውን በመቀበል ያለው ንብረት አራት ቦታ ተከፍሎ ሶስቱ እጅ ለብልጽግና አንዱ ለወያኔ እንዲተላለፍ መወሰኑ ይታወሳል። ፓርቲው የህዝብና የዓለም አቀፍ ግንኙነት ኃላፊ ለአዲስ ዘመን በሰጠው ቃለ ምልልስ የብልጽግና ፓርቲ ያካሄደው ውህደት ህጋዊና በአብላጫው ድምፅ የተካሄደ በመሆኑ ወያኔ ሊያቀርብ የሚችለው ምንም አይነት ጥያቄ እንደሌለ ገልጿል። ግለሰቡ በሰጠው ተጨማሪ ማብራሪያ ወያኔ ከመጀመሪያው ራሱን ማግለሉና ውህደቱ የተካሄደው ህጋዊ አካሄዱን ተከትሎና በአብላጫው ድምፅ በመሆኑ ሊያቀርብ የሚችለው የሀብት ጥያቄ አይኖርም። በአብላጫው ድምፅ ኢህአዴግ የተባለው ፓርቲ ፈርሷል። በርካታ የወያኔ ህወሀት የቀድሞ አመራሮችም ብልጽግና መጥተዋል ብሏል። ግለሰቡ ከህግ አንጻር የወያኔ ጥያቄም ሆነ የምርጫ ቦርድ ውሳኔ ብልጽግና እንደማይቀበል ገልጾ ሀብቱም የኢህአዴግ አባል ድርጅቶች ያዋጡ ሳይሆን ከህዝብ የተሰበሰበ ስለሆነ ካስፈለገ ለሰጡት ግለሰቦች ይመለሳል እንጂ ራሱን ላገለለው ወያኔ አይመለስም በማለት ያገዛዙን አቋም ገልጿል። የሱዳን የመከላከያ ሚኒስትር ጀነራል ጋማል አልዲን ኦማር ለተልእኮ በደቡብ ሱዳን ዋና ከተማ በጁባ ውስጥ እያሉ በልብ ድካም መሞታቸው ተነገረ። የደቡብ ሱዳን የመከላከያ ሚኒስትር ወደ ጁባ ያመሩት በሱዳን የታጠቁ ኃይሎችና በሽግግር መንግስት መካከል በሚካሄድ የእርቅ ድርድር ላይ ለመገኘት ነበር። ካለፈው ጥቅምት ወር ጀምሮ የሱዳን የሽግግር መንግስትና በተለያዩ ቦታዎች ትጥቅ አንስተው የቀድሞውን ፕሬዚዳንት በሽርም መንግስት ሲፋለሙ የነበሩ ታጋዮች መካከል የእርቅ ድርድር ሲካሄድ መቆየቱ ይታወቃል። ጀነራል ኦማር ለ39 ወራት በስልጣን የሚቆየው የሱዳን የሽግግር መንግስት የበላይ ምክር ቤት አባል ነበሩ። በመጨረሻም የፍኖተ ዲሞክራሲ ሬዲዮ የድጋፍ ኮሚቴ በቶሮንቶ የጓድ ተገኘ ሞገስን ከዚህ ዓለም በሞት መለየት አስመልክቶ የላከውን የሐዘን መግለጫ እናሰማለን። የዓለም ጽናት የቆራት ታጋይ ተምሳሌት በሆኑት የጓድ ተገኘ ሞገስን ከዚህ ዓለም በሞት መለየት ስንሰማ እጅግ መራር የሆነ ሐዘን ተሰምቶናል። ጓድ ተገኘ ሞገስ እጅግ ታላቅ ሰው ነበሩ። አገራችን ኢትዮጵያ እኚህን ታላቅ ሰው በድንገት አጣለች። ሕይወቱን በሙሉ ለህዝቡና ለትግሉ ሰጥተው በጽናት ከቆዩት ጥቂት ሰዎች መካከል አንዱ በመሆናቸው ደግሞ ለሁላችንም አርአያ ኩራትና ትልቅ ታሪክ ጥለው ያለፉ በመሆናቸው ታሪክ ከትውልድ ትውልድ እንዲያውቀው ማድረግ የሁላችንም ኃላፊነት ነው። ጓድ ተገኘ ሞገስ ለትግሉ ጉልህ አሻራቸውን ጥለው የዜግነት ድርሻቸውን በሚገባ ተወጥተው ያለፉ ብርቅ የኢትዮጵያ ልጅ በመሆናቸው አኩሪ ታሪካቸውን ልንዘክርና ሊከበርላቸው የሚገባ ጓድ ናቸው። በሰው አክባሪነታቸው፣ ግሩም ባህሪያቸው፣ በጥልቅ እውቀታቸው፣ ለትግሉ ባበረከቱት ከፍተኛ አስተዋጽኦ፣ በአስተዋይነት፣ በቆራጥነት አቋማቸው፣ በአመራር ብቃታቸው፣ ለሀገራቸውና ለህዝባቸው ባላቸው የላቀ ፍቅር ሲደማመር እንዴት አይነት ታላቅ ሰው መሆናቸውን በግብር ያሳዩ በመሆናቸው እንዲህ አይነት ሰው ማጣት በእጅጉ ከባድ ቢሆንም ታሪክ ሰርተው በማለፋቸው ደግሞ የሁላችንም ኩራት ሆነዋል። ህይወተ እልፈታቸው በዚህ አስቸጋሪ ወረርሽኝ ወቅት በመሆኑ ሁላችንም ተሰባስበን የክብር አሸኛኘት እንዳናደርግ ተጽዕኖ በመፍጠሩ ልባችን በሐዘን ተነክቷል። ሆኖም በመንፈስ ተሰባስበን ሐዘናችንን በጋራና በአንድነት ለመወጣት አብረን መቆማችንን እንገልጻለን። የጓድ ተገኘ ሞገስን ነፍስ ይማርልን። ለኢትዮጵያውያን ሁሉ መጽናናትን ፈጣሪ ይሰጥልን ዘንድ እንመኛለን። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። ሾህን መንቀል በሾህ ነው። በአንድ አገር ታሪካዊ ሂደት በሚከሰቱ ወሳኝ አጋጣሚዎች ላይ ህዝብ ወዴትና እንዴትን ምላሽ መስጠት ይገደዳል። የሚሰጠው ምላሽ የሀገርን ዕጣ ወሳኝም ሊሆን ይችላል። በዘመነ ምኒልክ ለጣሊያን እጅ እንስጥ ቢወሰን ኖሮ የዛሬ ኢትዮጵያ ባላት ይዘትና መልክ ከቶም አትኖርም ነበር። የኤርትራንም ጉዳይ በዘላቂና አግባብ ባለው መልኩ አገዛዞች ይዘውት መልሰውት በነበር የመጣብን ግንጠላ ባልሆነ ነበር። ይህን ብንልም በነበርና ባልሆነ ነገር መኖር አይቻልምና እያንዳንዱ ትውልድ የወረሳትን አገር ጠብቆ ለመሄድ ግዳጁን መወጣት እንጂ ባለፈው ትውልድ ላይ እያማረረ ሊኖር ወይም ግዳጁን ሊረሳ የሚጠበቅ አይሆንም። የዛሬ ኢትዮጵያ ዕጣ ፈንታ ሆነ የነገው ይዘቷና ሁኔታዋ የሚወሰነው ዛሬ ምን ማድረግ አለብን ለሚለው የምንሰጠው ምላሽ ነው። ያለፈው ትውልድ ሚሊዮኖችን ሕይወት ገብሮና ከጣሊያን ጦር ጋር ተጋጥሮ በውጭ ቀኝ ገዢ ስር ያልወደቀች አገር አስረክቦናል። የፈላጭ ቆራጭ አገዛዝ ሰፍኖ ለተከተለው ጉዳት ያ ትውልድ ተጠያቂ አይደለም። በአብዮት ሥርዓቱን ያፈረሰውም የስልሳዎቹ ትውልድ ለመሠረታዊ ለውጥና ለሀገር እድገት ደህንነት የተሰዋና የተቻለውን ያውም አያሌ መሥዋዕትነትን ከፍሎ ያደረገ ነውና ግዳጁን ተወጥቷል። የሚወቀስ ሳይሆን የሚመሰገንና አርአያ የሆነም ነው። ዛሬ ሊተቹትና ሊያወግዙት የሚቅበዘበዙት ሁሉ የራሳቸውን ግዳጅ ያልተወጡና ባለፈው ላይ በማላከክ የተወሰኑ ናቸው። ለዚህም ነው በአግባብ ስንተቻቸውና እስቲ የዚያን ትውልድ ቅንጣትም ያህል ወኔ ተላብሳችሁ ለግል ስልጣንና ጥቅም ሳይሆን ለኢትዮጵያ ታገሉ ጥሪን ስናሰማም የቆየ ነው። አሁንም መልእክታችን ይኸው ነው። ግዳጅ ለመጪው ትውልድ የሚለጋ ሀኬት አይደለም። ያለፈውን በመውቀስም የዛሬን መዝለል ትክክል አይደለም። ትንሽ ትልቁን በአጼ ምኒልክ ላይ ማሳበብ የዛሬ ሰነፎችና ገርባዎች መለያ ነው። ሀፍረት አመጣባቸው እንጂ ከዛሬ ዝቅጠታቸው ከቶም አላወጣቸውም። በመሆኑም ዋናው ግዳጅ ዛሬን ጠንቅቆ መርምሮና ወዳጅና ጠላትን አውቆ ምን መደረግ አለበት ለሚለው ተገቢውን ምላሽ መስጠት ብቻ ነው። ከዚህ በተያያዘ ሌላው ሲከሰት የቆየው ጎጂ ስህተት ደግሞ የራስን ግዳጅ አሳልፎ ሰጥቶ እንኳን ነጻ ሊያወጡ ክብራቸውንም መጠበቅ ያልቻሉትን ዘመናዊ ይሁዳዎች መሪና ነጻ አውጪ ብሎ በባዶ በመሰየም በመሾም ከተጨባጭ የራስ ግዳጅ መሸሽ ነው። በግርግሩ አምታች የሆኑት ባንዳዎችና ከሃዲዎች አዎ ልክ ናችሁ፣ ያለንላችሁ አይንና ጆሮ የሆናችሁ እኛንንና ገንዘብ አምጡ ብለው ዘራፊዎች በሕዝብ ይጫወታሉ። አገር አድን ትግሉ የማንም ቡድን ወይም የጎበዝ አለቃ ኃላፊነት ሳይሆን የሁሉም አገር ወዳድ ግዳጅ ነው ብሎ መቀበሉን ይሸሻሉ። በየማጠፊያው መሪያችን አለኝታችን የሚሉትን በተስፋ እየፈጠሩ የትግል ተመልካች መሆንን መሰልበትን በስልት የመረጡ ጥቂቶች አይደሉም። የአገር ግዴታቸውን ትተዋል። በተጨባጭ ኢትዮጵያን ክደዋታል ብንል ማጋነን አይሆንም። አገርን ማዳን ከተባለ በራስ ላይ ለስለስ ስንትተን ከኛስ ኢትዮጵያ ምን ትጠብቃለች ብሎ መነሳት፣ መደራጀት፣ መታገል ወሳኝ ነው። ከአርባ ዓመታት በፊት ኢህአፓ ያውም የማያውቁት ይህን ሠራ፣ ፈጸመ፣ በደለ ብሎ ማላዘኑ ምንም ጠቀሜታ የለውም። በዚያን ጊዜ ትግል ማን ለአገር እንደቆመና ማን ከፋሽስት ጋር ሆኖ ሕዝብን በተለይም አማራውን እንደጨረሰ አልረሳንም። ወያኔ ሲመጣም ማን ይህን አውሬ ቡድን አቅፎና ደግፎ ለውጥ መጣ ብሎ እንደተጎነበሰ እንዲሁ እናስታውሳለን። ልጆቼ ያላቸው ያከንቱ አዛውንት ዛሬም የእነዚህኞቹ አወዳሽ ሆኖ እየታዘብ ነው አይደለም? የምናውቃቸው ቡከኖች የጦር መሪ ነን ብለው ሊያወናብዱ ሲነሱም ሕዝብ እንዳይደናገር የክህደትና ፍርሃት ታሪካቸውንም አጋልጠን ነበር። አዳማጭ ብዙ ስላልነበረ ትግላችንን ውጤት አልባ ሊያደርጉ ተረባርበው ከባዕዳን ጋር ሆነው እነሆ ኢትዮጵያን ሊያጠፉ ጫፍ ደርሰዋል። ጠላታችን ጨቋኙና ዘረኛው አገዛዝ ነው። የዚህም አለቃ ሹሙና ጓደኞቹ ናቸው። ጠላት የሆነ ሕዝብ ግን ጭራሽ የለም። ከርሳደር ካድሬና ህዝብን ማደባለቁ ምንም ጥቅም የለውም። አማራው ህዝብና ባዴን አሌፓ ለምሳሌ ለየቀል ናቸው። ቄሮ የተባለው የዱርዬ ቡድንና የኦሮሞ ህዝብ ጭራሽ አንድ አይደሉም። ወያኔ አሁንም ቢሆን በቁም እስር የያዘውን የትግራይ ህዝብ አይወክልም። አገዛዙ እንጂ ወንድም እህቱ የሆነውን የአፋር ህዝብ የኢትዮጵያ ህዝብ አረሳም። ከጋሞች ጎን ነው ለጋምቤላው ያለቅሳል። የህዝብ አንድነት በረጅም ታሪክ የተደሰነ የተገነባ ነውና በለስ ቀናን ተረኛንን ባይውርጋቶችና ጥራዝ ነጠቆች ከቶም ሊያፈርሱት ሊያጠፉት አይችሉም። በንዝህላልነትና በጭፍን ጥላቻ ቀውስ ሊያባብሱና ሊያጋድሉ ቢችሉም ውሎ አድሮ ኢትዮጵያዊነት አሸናፊ እንደሚሆን እኛ ጥርጥር የለንም። በግርግር አገር ወዳዶችን እንደገና ሊያጠቁ የሚጠሩትን አመቸን ብለው ብቅ ያሉትን የፋሽስት ቡችሎች፣ ሆዳሞችና ጸረ ህዝቦች እንደምናሳፍራቸው ምንም ጥርጥር የለንም። በጎንደር ተሰባስበው ለመብታቸው፣ ለሀገራቸው፣ ለወገናቸው የቆሙትን አርበኞች ሊያጠፉ አገዛዙ አስከፊ ዘመቻውን ከፍቷል። ዛሬ ኢትዮጵያ ያለባት አንገብጋቢ ተልእኮ አማራን ማጥፋት ነው ማለት ነው። በመጣ ወረርሽኝም ሊፈጁን ተነስተዋል። ህዝብ ግን ይህን ተረድቶ በተቻለው ጤናውን ሊጠብቅ መነሳት መወሰን አለበት። በበሽታም በጦርነትም ከፈጁን ኢትዮጵያ ልጆቿን አጥታ ትጠቃለችናም ነው። ለትግል ስንል መበርከት፣ በተቻለ ለጥቃታቸው ሰለባ አለመሆን ያስፈልገናል። እሾህን መንቀል በሾህ ነውና ዋናውና መጀመሪያው ጠንቃችን ዘረኛው አገዛዝ ነውና በዚህ ምንም ሳንደናገር ይህን አገዛዝ በትግል ለማስወገድ ቆርጠን መነሳት መቀጠል ይጠበቅብናል። ከኢትዮጵያ አልፎ መላውን የአፍሪካ ጥቁር ህዝብ ሊያወድሙ አሲረው መነሳታቸውን መርሳት የለብንም። ዘረኛው አገዛዝ ኢትዮጵያን አጥፍቶ ዘረኞቹን ብቻ ሊያስቀር ቆርጦ ተነስቷል። የእርስ በርስ ቅራኔያቸው መፋፋሙ ቢያስደስትም መመካት ያለብን በህዝብ በራሱ ትግል ላይ ብቻ ነው። ህዝብ መብቱንና የአገር ባለቤትነቱን ለማንም ማስረከብ የለበትም። ስያሜ ሰጥቶ ማንንም አለኝታና መሪ ማድረጉ ምንም አይፈይድም። አገዛዙ ባለው የወረርሽኝ በሽታ ምክንያት በየማጎሪያው አፍኖ ያቆያቸውን እስረኞች በአስቸኳይ ፍታ ሲባል ሊለቀቁ የደረሱት በፍትሐ ብሔር የተከሰሱትን እለቃለሁ በሚል ሊያደናግርና በአሰቃቂ ሁኔታ ታጉረው ለበሽታው ተጋልጠው ያሉትን በሺዎች የሚቆጠሩ የፖለቲካ እስረኞች ለማቆየት ወስኗል። ወረርሽኙን አስፋፋብን እንጂ ከይስሙላ ሸብረብ ውጪ ለህዝብ ሊከላከሉ ምንም ዝግጅት የላቸውም። ይህ ሁሉ ሐቅ ሆኖ ባለበት ዛሬም ሹሙን የሚያወድሱትና ገንዘብ ረድተው የሚያስጨርሱን የታሪክ አተላዎችን መቼም መርሳት የለብንም። እንፋረዳቸዋለን። በአገር ሲቀልዱ በቸልታ ልናልፍ መጠበቅ የለበትም። ባንዳና ከሃዲን ከዘረኞቹ ጋር ከኑግ የተገኘ ሰሊጥ ማድረግ ግዳጃችን ሊሆን ይገባዋል። ዘረኞችን ማስወገድ የምንችለው በቆራጥ ህዝባዊ ትግልና አመጽ ብቻ ነው። ብረት አንስተው የሚወደቁትን ወገኖቻችንን እንርዳቸው፣ ከጎናቸው እንሰለፍ። አመጽ ይፋፋም። ኢትዮጵያን በህዝባዊ ትግላችን እንታደጋት። ድል ለኢትዮጵያዊነት። ሁሉም እስረኞች በአስቸኳይ ይፈቱ። ድል ለኢትዮጵያ ህዝብ። ትንሣኤ አስታውሽኝ። ከሕይወት አሰፋ። ዚያማዶ አገር ዚያማዶ ሰፈር፣ ከጉራንጉር መሬት ከዚያ ከፈረፈር፣ ጉድጓድ ከዋሻው ከቀበሮ ጎደ፣ አለ ኃይለኛ ድምፅ ለሕዝብ የነጎደ። እጅግ አስገምጋሚ እጅግ የሚጓደድ የክረምት ብራቅ የሐምሌ ነጎድጓድ፣ ካለት ግንብ የጠና ኃይለኛ ድምፅ አለ ቃሉ ባገር ናይቶ። እርሱ ግን በጉድጓድ ውስጥ ሆኖ ያበራል። ድምፁ ነጎድጓድ ነው፣ ትንሣኤን ይጠራል። ሳይ ቀርባለች አትሰናከሉ፣ በርቱ ሲል ሰማሁት አበባይነ ኩሉ። አዎ አበራሽ ተጣራች አምራ ከልቧ፣ ወያ ቤት እንበላት እስኪ ረፍ ቀልቧ። መቼም የእርሷ ነገር ዞትር አይታክታት፣ ጨለማው እስር ቤት ጉድጓዱ አይመክታት። አሁንም ኃያል ነው የመንፈሷ ብርታት። አዎ በደኑ አርባ ጉጉ አሶሳና ወተር፣ ኃያል ነው የእርሷ ድምፅ ይጣራል ዘወትር። ልሳኑ ከባድ ነው ያች አበራሽ በርታ፣ ሰውየው ጸግሽ ነው። ይብላኝ ላላወቀው ድምፁ እንዲያ ሲጣራ፣ ግንብ እንኳ ይንዳል እንኳን የቤት ጣራ። ያላወቁት ሞቱ ሳያውቁት ነካክተው፣ ላይቀር ሲኦል ገቧት እርሱን ጉድጓድ ትተው። እኔስ ሳቤት አልኩት ጨርቁን አደግድጌ፣ አበባይነ ኩሉ ዘሩ ጋር አድጌ። ጸግዬ ልሳኔ አነቃኝ ቅኔህ ልቤ ገብቶ፣ ዘምሯ ዘመረ በኅብር ጎልብቶ። ብዕር ኅብር ነች ቀለም አይወስናት፣ ተራራና ጉድጓድ ወሰን አይከልላት። ከቶ ጸግዬዋ ከምድር ነች ከሰማይ ከቶ ማንፈጠራት። ብዕር አትነጥፍ ልሳኑ አይሰለቻት፣ ማሻሻያ አትፈልግ ለበጣ አይሰለቻት። ለንግግሩ እንደው አበራሽ አለቻት። አበራሽ የኔ እህት ውስጤ ያመለከሽ፣ ከቶ በልቤ ውስጥ በየትኛው አለሽ? የትኛውን መረጥሽ? ንገሪኝ በሞቴ የት ነው የተቀመጥሽ? ሕያው ነው ጽናትሽ ትግልሽ ወሰን የለው፣ ሺህ ሰራዊት መርቷል እርሶን ማንን በለው? አዎ ማንን በለው ስሙን ስመጠት አልቻልኩም። አበር የኔ እመቤት ከቶን ያልደፈርኩም። እልፍ ሺህ ሰራዊት የመራ መብራትሽ፣ አሁንም ጉድጓድ ውስጥ ያዛል ጌትነትሽ። ቃልሽ ያው ሆኖ ቋያ ትኩሳት ነው ትግልሽ ባገር ገኖ። እኔም ተከተልኩሽ ሕይወት ቃሏን ሰጠች፣ ከዚያ ትንታግ ልሳን መች ከቶ አመለጠች። የያዙሽ ተያዙ ሞተው ሲኦል ገቡ፣ በቶን እሳት አመድ ያው ተንገበገቡ። አንቺ ግን ምስራቃዊት ጮራ የሰሜን ከዋክብት፣ ውድ ኢትዮጵያዊት ነሽ የጭቁን ሕዝብ ሀብት። ስለዚህ አደራ የኔ እህት እኔን እንዳትረሽኝ፣ ተረክቤሻለሁ የትንሣኤ አስታውሺ። አድማጮቻችን በማስከተል አቶ ፋሲካ በለጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር ኮሚቴ አባል ከስዊድን የአንድነት ሬዲዮ ጋር ያደረጉትን ቃለ ምልልስ የመጨረሻውን ክፍል እናሰማለን።
የዚህ ዶክተር አብይ አገዛዝ ከወያኔ ከተወለደ በኋላ አንዳንድ ጥሪዎች ተቀርበው ነበር። የሽግግር መንግስት፣ የማስታረቂ ቡድን፣ ሁሉን አቀፍ ሸንጎ ይመሰረት የሚል ነገሮች በብዛት ሲደመጡ ቆይተው ነበር። እነዚህን ያስተናገደ ምንም ኃይል የለም። እስካሁንም ድረስ ምንም ያው እሳቸው ማሸጋግራቸዋለሁ ብለው ያው አስገድላቸዋለሁ ማለት ይመስላል የሚፈጸሙት ስራና የተናገሩት አንድ አይደለም። እና እነዚህ ነገሮች እና ያሁን እኚህ ጠቅላይ ሚኒስትር በእውነቱ አፋቸው ብዙ ስለሚዋሹ እና በጣም ፓቶሎጂካል ዳያግናስቸው የሚለው ተቀባይነት ያገኘን ታስተርባብ ይመስለኛል አነጋገር ብዙ ነገሮችን አታለዋ እና ብዙዎችም ይሄንን ተስፋ ያደረጉ ነበሩና ኢህአፓ በዚህ ዙሪያ ላይ አሁን ያው ወቅታዊ ጥያቄ ነው ማለት እንችላለን። ብዙ ድርጅቶች ይሄንን ጥሪ አሁን የሚያስተጋባሉ የህልውና ጥያቄ ለሞ መውጫው መንገድ አንዱ የሽግግር መንግስት ነው። አስተራቂ ቡድን ሁሉን አቀፍ ሸንጎ እንደዚህ መሳሰሉ ነገሮች አሉ። እስቲ ቀደም ብለው ከሰጡት ደሞ ወጣብነና የሰላማዊ መንገድ ምንድነው ያለው? ይሄ ነገር አሁንም የሚያስተናግድ ሁኔታ ይኖራል ብላችሁ ትገምታላችሁ?
አዎ እኛ ምን ነው ዋናው መፍትሄ ሊሆን የሚችለው ለኢትዮጵያው ስብስብ ችግሮች የፖለቲካ ችግሮች የሽግግር ሂደት ነው ብለን ነው የምናምነው። የሽግግር ሂደት በትክክል ከተካሄደና መሆን ከሆነ ብዙ ችግሮች መፍትሄ ሊያመጣ ይችላል። ይሄ ነው እንግዲህ የሽግግር የሚለው ነገር ብዙ በብዙ ሰዎች ዘንድ የተለያዩ ስሞች እየተሰጠ እንደ ተሸጋጋሪ እንደ መሸጋገሪያ አይነት ነገር እየተወሰደ ያለበት ሁኔታ ይታያል። ብዙ ነው ስማቸው በነገራችን ላይ አስታራቂ ቡድን፣ ሁሉን አቀፍ ሸንጎ፣ የሽግግር ኮሚሽን፣ የአንድነት መንግስት፣ የአደራ መንግስት ወዘተ አት ማለት ነገር ነው የሚዘረዘረው። ይሄ ግን እኛ ከምንለው የተለየ ነው። አንዳንዶቹ ምን እንደሆነም አይገልጹትም በነገራችን ላይ ትርፍም የላቸው። እንግዲህ ከሚደረገው ከሚሰጠው እንትን አንዳንዱ እንደ አንድነት መንግስት ወይ አደራ መንግስት ምናምን እየተባለ የሚባለው ልክ እዚህ ዲሞክራሲ ያው ስርዓት ለረጅም ጊዜ በሰፈኑባቸው አገሮች ውስጥ የሚከሰት ሁኔታ ነው። እሱ አንድ ስልጣን ላይ የነበረ ፓርቲ ከስልጣን ተወግዶ ሌላው ፓርቲ ስለስ ድረስ እንግዲህ በመሃሉ መሸጋገሪያ የሚደረግ ነው፣ የታወቀ ነው ማለት ነው። ያ ፓርቲ በተለያየ መንገድ ስራውን ለመስራት ሳይችል ቀርቶ ሊሆን ይችላል። ማለትም ከፓርላማ ድጋፍ ሊያጣ ይችላል፣ ወይም በህዝቡ በኩል ድጋፍ ሊያጣ ይችላል። እና ድጋፍ ስላጣ ከስልጣን ራሱን በራሱ ሊለቅ ይችላል። እና እንዲህ አይነት ሁኔታ ሲፈጠር እንግዲህ ጊዜያዊ ወይም የባላደራ መንግስት ምናምን ተቋቁሞ እስከሚቀጥለው ምርጫ ድረስ ስራዎች እንዲሄዱ ያደርጋል። እና እንዲህ አይነት ነገር የሚያስቡም አሉ በእኛ ሀገር። ማለትም ከወያኔ ወደ ሌላው ፓርቲ ምናምን ወይም ሌላ ምርጫ እስኪደረግ ድረስ ያ ነገር ይምጣ የሚሉ የሚያስቡ አሉ። ግን እሱ መፍትሄ አይደለም በእኛ በኩል። ወደ ዲሞክራሲ አዊ ስርዓት ሊያመጣ ሊያስኬድ የሚችል አይደለም። አንድ አምባገነን ኃይል ያሉት መዋቅሮች፣ ያሉት ህጎች፣ ያሉት አሰራሮች ሞች ሁሉ ተጠብቀው ወደዛ ሊያስኬድ የሚችሉ እንቅስቃሴዎች መሰረታዊ አይደሉም ብለን እናምናለን። ያለውም ስርዓት እንደዚሁ አሸጋግራለሁ ይላል አሁን እንደተባለው አብይ እንዳለው ማለት ነው ቀደም ብሎ። እሱም ደግሞ ምን እንዳመጣ አሁን አይተናል። የተወሰነ ጊዜ አስጨርጨዋል ወይም የተወሰኑ ድጋፎችን አስገኝቶ ሊሆን ይችላል። ግን ያ ነገር ግን ለኢትዮጵያ ህዝብ መሰረታዊ መፍትሄ የሚያመጣ ሳይሆን እንደውም የበለጠ ጥላቻና መከፋፈል እንዲነግስ የበለጠ ብጥብጥ የበለጠ ግድያ የበለጠ መፈናቀል እንዲመጣ የተደረገበት ሁኔታ ስለሆነ ይህ መፍትሄ ነው ብለንም አናምንም እኛ። አሰራጭ ቡድንም የሚባል አለ። አሰራጭ ቡድን ራሱ መንግዲህ ያለውን አገዛዝ ላይ ያለውን ስልጣን ማነው ፓርቲ ከሌሎች ተቃዋሚዎች ጋር ለማስታረቅም አይነት ነገር ነው ብለውም እንትን የሚያራምዱ አሉ። ይሄም ራሱ ምን መፍትሄ አይሆንም። ማስታረቅ በእርግጥ የሚጠላ ነገር ባይሆንም ግን የኢትዮጵያ ውስብስብ ችግሮች አንተን ተው አንቺን ተው ቻይታይ በማለት እንዲሁ በሽምግልና ሊፈታ የሚችል አይደለም። የኢትዮጵያ ችግር ሊፈታ የሚችለው በሽግግር ሂደት ነው ስንል የሽግግር ሂደት እኛ እንግዲህ በአጠቃላይ በሀገሪቱ ውስጥ ያሉት ውስብስብ ችግሮች ለውይይትና ለምክክር ቀርበው ውይይት፣ ምክክር፣ ድርድር ተደርጎባቸው ስምምነት ተደርጎባቸው አንዳንዶችም ደግሞ እንዲሁ ለህዝብም ይሁንታ በውሳኔ ህዝብ ለህዝቡ ውሳኔም ቀርበው የሚደረጉበት ሂደት ነው። ይሄን ሂደት ነው እኛ የሽግግር ሂደት የምንለው። በነገራችን ላይ የሽግግር ሂደትና የሽግግር መንግስትንም ራሱንም ትንሽ ማብራሪያ መስጠት ያስፈልግ ይሆናል። የሽግግር መንግስት ብለናል ከዚህ በፊትም እንላለን። የሽግግር መንግስት እና የሽግግር ሂደቱን በማዘበራረቅ ልክ የሽግግር መንግስት እንደው ስልጣን ለጊዜው የሚያዝበት እና የስልጣን ክፍፍል የሚደረግበት አይነት ነገር የመታየትም አለ። ባለፈውም እዚህ ይሄ ጉዳይ ተነስቶ ጥያቄ በቀረበበት ጊዜ ምን ያለን እኮ አንድ 15-16 ካቢኔ አንትሮች ነው እና ለስንቱ በቂ ሊሆን ይችላል ለስንት የፖለቲካ ድርጅቶች እየተባለ እንግዲህ የተፈይዘበት ስለነበር የጽንሰ ሀሳብ ችግር ካለ አለመረዳትም ካለ እሱንም ለማብራራት ሆን ተብሎም ከሆነ ደግሞ ለሌላውም ህዝብ ለማብራራት ያስፈልጋል። የሽግግር መንግስት የሽግግር ሂደት አንድ አካል ነው። የሽግግር ሂደት የምንለው ለሁለት ወይም ለሶስት ወይም ለአራት ማመትም ጊዜው እንደ ሁኔታው ነው። ለዛን ወቅት የተለያዩ ሀይሎች ተሰባስበው የተለያዩ የህብረተሰብ ክፍሎች የፖለቲካ ዘጭፎች ብቻም አይደሉም፣ ሁሉም የፖለቲካ የህብረተሰብ ክፍሎች እና የህዝቡ ወኪሎች ጭምር ተሰባስበው ተወያይተው በእያንዳንዱ ጉዳይ ችግሮች ላይ ተወያይተው በድርድር በስምምነት አንድ አይነት መግባባት ሊደርሱ የሚችሉበት ሁኔታ እንዲፈጠር ነው። እና ያ በዚህ በሁለት በሶስት ወይም አራት አመት ሂደት ውስጥ አገሪቷ ደግሞ እንደ ሀገር መቀጠል ስላለባት የግድ አስተዳደር ያስፈልጋታል። እዛ የሽግግር አስተዳደር ማለት ነው። እዛ ያ ነው እንግዲህ መንግስት የምንለው። ምናልባት መንግስትና አስተዳደርንም የማይለይበት ሁኔታ ነው ያለው። ግን እሱን ከሆነ እሱ ማንም ኃላፊነት ሊሰጠው የሚችሉ ዜጎች ሊያደርጉት ይችላሉ። ሀገር ወታደር የሆኑ ሙያተኛ የሆኑ ለረጅም ጊዜ በስነ ምግባር በምን የማይንትን የማይሉ ለረጅም ጊዜ ደግሞ ሀገሪቷን ያገለገሉ ግለሰቦች እዛ ላይ ተመድበው ለዚህ ለሽግግሩ ወቅት ሊሆኑ ይችላሉ። ምንም ችግር የለውም። እሱ በስምምነት የሚደረግ ነው። ዋናውና ወሳኙ ግን የሽግግር ሂደት ውስጥ የሽግግር አካል ወይም የሽግግር ምክር ቤት የሚባለው ነው። ይሄ ነው ዋናው ወሳኙ አካል። ይሄ እንግዲህ ከሁሉም የተውጣጣ መሆን አለበት። ዋናው ዓላማ የሽግግር ሂደት ዓላማ ከአምባገነን ስርዓት ወደ ዲሞክራሲያዊ ስርዓት ማሸጋገር ነው። በዛ ውስጥ ብዙ የሚሰሩ ስራዎች አሉ። የዚህ የሽግግር ተግባር ይሄ በነገራችን ላይ ሽግግር ከታሪካዊ አንፃር የሽግግር ጥያቄ አሁን አይደለም። ሁልጊዜ ከአምባገነን ኃይል ሲወድ ሁልጊዜ የሽግግር ጥያቄ ይነሳል። ግን ወደ ዲሞክራሲያዊ ስርዓት በእርግጥም መሄድ የሚቻለው ሁሉን አሳታፊ የሆነ ሁሉም ያለበት ሁሉም አይነት ችግሮች የህብረተሰቡ ችግሮች ተነስተው ማሰሪያና መቋጫ ሲባጅላቸውና ለወደፊት ደግሞ ለዲሞክራሲያዊ ስርዓት መሰረት የሆኑ ነገሮች ሲጣሉ ብቻ ነው እና እሺ በደርግ ጊዜ እኛ ጠይቀናል ጊዜያዊ ህዝባዊ መንግስት ብለን ያልነው ይህንኑ ነው። ይህንን የሽግግር ሂደት እንዲያሟላ ነው። ግን ደርግሽ ጊዜያዊ ወታደራዊ ማስተዳደር ደርግ ነው ምናምን በሚል ያቋቋመበትና ያው ያየነውን አይተናል። በወያኔም ጊዜ እንደዚሁ ወያኔ ለስሙ ለማስመሰያ የተወሰነ የራሱን ሰዎች እና አንዳንዶችም ደግሞ ይናል ጉዳት አደርሱ መቢላቸውን ግለሰቦች አሰባስቦ የሽግግር ኮንፈረንስ ካሄዶ ሽግግር መንግስት ብሎ ያቋቋመበት ነው። ራሱን በራሱ እንትን ያለበት ነው። ሁሉን አሳታፊ አልነበረም። ሁሉም ኃይሎች የተሳተፉበት አልነበረም። ነፃና ፍትሃዊ አልነበረም። ዲሞክራሲያዊ ማለትም መብት የሚጠበቅበትም አይነት ሂደትም አልነበረም እና በዛ ሊጨናገፍ ችሏል። ያው አምባገነን ኃይል ወዲህ ሊመጣ ችሏል። ስለዚህ ያ እንዳይሆን አሁንም የሽግግር ሂደቱ ሁሉንም ኃይሎች ያሳተፈ፣ ሁሉም የፖለቲካ ኃይሎች፣ የሲቪክ ማህበራት፣ የሙያ ማህበራት እንደ ሰራተኛ ማህበር፣ መምህራን ማህበር እና የመሳሰሉት እንደ የብዙሃን ድርጅቶች እንደ ሴቶች ማህበር፣ ወጣቶች ማህበር ወይም ሌሎች እና ሰፊውን የህብረተሰብ ክፍል ብቻ የተደራጀውንም ያልተደራጀም ካለ ደግሞ በሪፕሬዘንቴሽን እንዲሁም ደግሞ ከህዝቡን ክፍል አንዳንድ እንደዚሁ ያሉበት ሰፋ ያለ ኃይል የሽግግር ምክር ቤቱን አቋቁሞ እዛ ውስጥ ነው እንግዲህ ብዙ ነገሮች ቅድም ላልነው የጊዜ ሰሌዳ ውይይት እንዲካሄድባቸው፣ ድርድር እንዲደረግባቸው፣ ስምምነት እንዲካሄድባቸው የሚደረጉት። ከዛም ደግሞ ምናልባትም አሻሚ ከሆኑ ወይም ካሉም ደግሞ ወደ ህዝብ ወርደው ህዝብ ደግሞ በዛ ጉዳይ ላይ ተወያይቶ ተከራክሮ ሀሳብ ተሰጥቶት ምን ብሎት የሚበጀውን ሊመርት የሚችልበት ሁኔታ የመፍጠር ነው። ይህን የሽግግር ሂደት የምንለው እንግዲህ እኛ መቼም አሁን ላለው የኢትዮጵያ ውስብስብ ችግር ይሄ ነው ብለን ነው የምናምነው። ይሄ ሰፋ ያለ አመለካከትም ይጠይቃል፣ ብዙ 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 ነገሮችን ይጠይቃል። ግን ወደዛ ከመግባቴ በፊት እነዚህ ጉዳዮች ምንድን ናቸው? በዚህ በሽግግሩ ሂደት ውስጥ ቀርበው ለውይይት እና ለድርድር ሊበቁ የሚችሉ ሀገራዊ ችግሮች፣ ሀገራዊ አጀንዳዎች ናቸው ብለን የምንላቸው ምንድን ናቸው ስንል በርከት ያሉ ሊሆኑ ይችላሉ። በርከት ያሉ ናቸውም ይሆናሉም፣ ግን ዝርዝርንም ስለማንጨርሰው እንዲሁ ዋና ዋና ነገሮችን ብቻ መሰረታዊ የሆኑ ነገሮችን ብቻ ላንሳ። አትሊስት ሶስት ናቸው። በሶስት አካባቢዎች እንትን የሚሉ ናቸው። አንደኛው ህገ መንግስት ነው። ህገ መንግስቱ ብዙ የሚያከራክሩ ናቸው። በሁሉ በህገ መንግስት ጉዳይ ላይ ሁሉም የኢትዮጵያ ህዝብ አንድ አይነት አመለካከት አለው። በህገ መንግስቱ ያምናል ማለት አይቻልም። እንደውም አሁን ላሉት ቀውሶች በተለይም እዚህ በዘርና በቋንቋ ለሚደረጉ ክፍፍሎች እና የጥላቻ ቅስቀሳዎች መንስኤ የሆነው ይኸው ህገ መንግስት ነው ይባላል ነው እና ይሄ ህገ መንግስት ደግሞ አወጣጡንም እናውቃለን እንዴት እንደወጣ ማለት ነው። ህዝብ ተወያይቶበት ነው፣ ህዝብ አስተያየት ሰጥቶበት ነው የሚለው ራሱ ይሄ ለማጭበርበር የመጣ ነው። ህገ መንግስቱ የወያኔ ህገ መንግስት ነው፣ እንደውም የወያኔ ፖለቲካ ፕሮግራም ነው የሚሉም አሉ። የተረቀቀውም ሜዳ ውስጥ ነው። ተግባራዊም የሆነው ደግሞ የኢትዮጵያ ህዝብ ታፍኖ በተያዘበት ነው። የወያኔው ኃይል ሙሉ በሙሉ ሀገሪቷን የተቆጣጠረበት፣ ወታደሩን ጭምር የያዘበት፣ የጸጥታውን የተቆጣጠረበት እና በዛ አይነት ሁኔታ ላይ ነው እንግዲህ ያረቀቁትም ሰዎች የወያኔ ሰዎች ናቸው፣ እናውቃቸዋለን። ዝርዝር አስፈላጊ ላይሆን ይችላል። ከዛም ደግሞ ወደ ተግባር ሲለወጥም ደግሞ በምን አይነት መንገድ ህዝብ በደንብ ሳይወያይበት ሳይረዳበት የተለያዩ አስተያየቶች ሳይቀርቡበት ውድድር የተደረገ የቀረበና የወጣ ህገ መንግስት ነው እና ህገ መንግስቱ ራሱ ስናየው ያው የወያኔን ስልጣን ለረጅም ጊዜ ለማስቀጠል የታለመ ታልሞ የተደረገ መሆኑ ግልጽ ነው። ህዝብ እርስ በርስ በዘርና በቋንቋ በመከፋፈል አንድ በአጋጣሚ ኃይል ያገኘ ኃይል የተቆጣጠረ ቡድን ለረጅም ጊዜ እንግዲህ ስልጣን ላይ ሊቆይበት በሚችልበት ሁኔታ የተቀየሰ መሆኑ ይታያል፣ ይገባናል ማለት ነው። እና ይህን እነዚህን እንግዲህ ሁኔታ ከተረዳን አሁን ህገ መንግስቱ ብዙ አወዛጋቢ ጉዳዮች አሉት። የአስተዳደር ክልሎች አንቀጽ 39 ራሱ የመገንጠል መብት የሚለው የአስተዳደር ክልሎች በቋንቋና ቋንቋን መሰረት ባደረጉ መሰረት መከለላቸው፣ የዚህ የመንግስታዊ አወቃቀር ራሱ ፕሬዚዳንሻል ይሁን ወይስ ፓርላመንታሪ ይሁን፣ የፕሬዚዳንት ስርዓት ወይም የፓርላማ የምክር ቤት ስርዓት ይሁን፣ ምክር ቤት ስርዓት ከሆነ ደግሞ ውክልናው ምን አይነት ይሁን፣ ተመጣጣኝ ውክልና ይሁን ወይስ የአብላጫ ድምፅ የሚባልም አለ፣ የአብላጫ ድምፅ ይሁን። እነዚህ ነገሮች ሁሉ አከራካሪ ናቸው። ኢቭን በህገ መንግስት ውስጥ የተቀመጡትን ሰንደቅ ዓላማ አይነቶች ሁሉ አሁን ጥያቄ ምልክት ውስጥ የገቡበትና አጨቃጫቂ ህዝብን ያከፋፈሉ ናቸው። የምርጫው ስርዓት ምን ይሆናል፣ እንዴት ይሆናል፣ የምርጫ ቦርድ እንዴት ይቋቋማል፣ ምን የሚሉት ነገሮች ሁሉ እዚህ ህገ መንግስት ውስጥ ያሉ ናቸው። እነዚህና ሌሎቹ እንግዲህ ሊነሱ የሚችሉ ነገሮች መፈታት መቻል አለባቸው በዚህ ሂደት ማለት ነው። ይህንን ነው አንዱ ውይይት ተካሂዶ ምን ተብሎ ስምምነትም ከሌለ ወደ ህዝብ ይመጣል። የቋንቋ ጉዳይ አለ፣ ቅድም ያልጠቀስኩት ህዝብ ውስጥ የሚገባ እንዲህ የመሳሰሉ ነገሮች አሉና የብሔራዊ ቋንቋ ማለት ነው። በህዝብ ምርጫና በህዝብ ውሳኔ ይሆናል ማለት ነው። ከስምምነት እንኳን ባይደረስ እንግዲህ ህገ መንግስት በዲሞክራሲያዊ ስርዓት አንድን ህዝብ የአንድ ህዝብ ቃል ኪዳን ነው፣ የቃል ኪዳን ሰነድ ነው። በዚህ ህግ መሰረት ነው ሌሎች ህጎች የሚወጡት። በዚህ ህግ መሰረት ነው ህብረተሰቡ የሚተዳደረው። ይሄንን አክብሮ በዚህ ተገዝቶ ነው የሚኖረው። እና ይሄ በሰፊው ለህዝብ ውይይትና ለህዝብ ይሁንታ መቅረብ ያለበት ነው። ሌላው ሁለተኛው ዋናው ነጥብ ለዲሞክራሲያዊ ስርዓት መሰረት መጣል ነው። በተለይም መንግስታዊ ተቋሞች ወታደሩ ሆነ የጸጥታው ሆነ ቢሮክራሲ ሆነ እና ሌሎች ተቋሞች በሙሉ ነፃና ገለልተኛ በማንም ቡድን ሊቆጣጠራቸው የማይችል ያዛቸው የማይችል በራሳቸው ህግና ደንብ መሰረት ለሀገርና ለወገን ለህዝብ ተገዢ የሚሆን አካል መፈጠር መቻል አለበት። አምባገነኖች ብዙ ጊዜ እነዚህን ኃይሎች በመጠቀም ነው እንግዲህ ስልጣናቸውን ሊያራዝሙ የሚችሉት። ወያኔም እንደዚሁ ነው። ያው የምናስታውሰው ነው፣ ወታደሩ የሱ ነበር፣ ጸጥታው፣ ቢሮክራሲው፣ የፍርድ ተቋም የመሳሰሉት ነገሮች በሙሉ በቁጥጥሩ ስር ያደረገበት ስለነበር እነዚህን ነፃና ገለልተኛ ማድረግ አስፈላጊ ነው። ነፃና ገለልተኛ ማድረግ ብቻም ሳይሆን ወደፊት ሌላ አምባገነን ኃይል ለጥቅም እንዳይውላቸውም የመከላከያውን ስርዓት ሁሉ መፍጠር ያስፈልጋል። መከታተልና መቆጣጠር። አሁን ሌላ ሀገሮች ያው ይሄ ኢንስፔክተር ጀነራል ምናምን እየተባለ የሚባለው ማለት ነው በየመስሪያ ቤቱ አሉ። የገንዘብ የምናምን ጉዳዮች ሳይሆን አሰራሩ በህግ መሰረት ነው የተሰራው አይደለም። ለአንድ ኃይል ጥቅም ውሏል አላለም፣ ስልጣን ላይ ያለ ፓርቲ ውሏል አላለም። እንዲህ የመሳሰሉ ነገሮችን ተከታትሎ ሊቆጣጠር የሚችል አካል ሁሉ መመስረት አስፈላጊ ነው። እና ይሄ እንግዲህ ሁለተኛው ነው። ሶስተኛው እንዲሁ ዋና ነገር አድርገን ልናየው የምንችለው የዚህ የሰላምና የእርቅ አይነት ሁኔታ የመፍጠር ነው። በህብረተሰብ ውስጥ ብዙ በደሎች ደርሰዋል። ባለፉት 27 ዓመት ብዙ በደል ደርሰዋል። አሁንም ባለፉት በሁለት ዓመት ውስጥ ደርሶ አሁንም እየደረሰ ነው። እነዚህ ነገሮች እንግዲህ ወንጀለኞችን ማምጣት እና ይቅርታ የሚጠየቅ በይቅርታም ይቅር ወንጀለኛውም ይቅር ባይ ሌላኛውም ይቅር ይቅርታ ሰጪ የሚሆንበት አይነትንም ሁኔታ የመፍጠር ነው እንግዲህ ሰላምና እርቅ የሚባለው። ምክንያቱም በስምምነት መኖር ስላለ በስምምነት እንዲኖር ከተፈለገ እነዚህ ነገሮችን ትኩረት ተሰጥቶ መሰራት ያለባቸው ናቸውና እነዚህን ሁሉ ያካትታል። እና ይሄ እንግዲህ የሽግግር ኮሚሽን እነዚህ ነገሮች ያው የራሱ ሽግግር ኮሚሽኖች እያቋቋመ የመንግስት አርካቴ ኮሚሽን ወይም የሰላምና የእርቅ ኮሚሽን ወይም ምናምን የሚሉትን ከህዝቡ ከራሱ ከትን እያቋቋመ የሚሰራበትን በህዝብ ይሁንታ በህዝብ ተሳትፎ ሲቆል ሊያደርግ የሚችልበት ሁኔታ ይመስተር ነው። ይሄ እንግዲህ በአጠቃላይ የሽግግር ሂደት እንደዚህ ስናቀርበው ተግባራዊ ማድረጉ ከባድ ነው። ግልጽ ነው ማለት ነው። ከባድ ነው። በተለይም አሁን ጽንፈኞች በገነኑበትና የጥላቻና የክፍፍል ቅስቀሳ በሚካሄድበት ሁኔታ ተግባራዊ ማድረግ ይከብዳል። ግን ምንጊዜ ማመን ያለብን ህዝብ ኃይል የህዝብ ኃይል ማንንም የሚነቀንቀው አይደለም። ያንን የህዝብ ኃይል ለማግኘት ግን መደራጀት መቻል አለብን፣ መሰባሰብ መቻል አለብን። ህዝብ ከተደራጀ ከተሰባሰበና በዚህ ይሄን ነገር ግጽ ሆኖለት መንቀሳቀስ ከጀመረ ምንም የሚያልፈው የለም። ይሄ እንግዲህ ሁሉንም ብሔርና ብሔረሰቦችን ሊያቀፍ የሚችል ነው። በነገራችን ላይ ተባብ ብሔረሰቦች ማን ነው ብሔርተኞች የብሔረሰብ ድርጅቶች የሰንፈኞች የምንላቸው ያላቸው እንትን ውስን ነው። አብዛኛው በብዙ ሺና ክር የተጋመደ ስለሆነ ለረጅም ጊዜ ማለት ነው የተለያዩ ብሔርና ብሔረሰቦች አብሮ መኖርን ይፈልጋሉ። መንገዱን ማየት ነው የሚፈልገው እንጂ አብሮ መኖርን ይፈልጋል። ስለዚህ ከሁሉም ዘንድ ለማሰባሰብ ጥረት መሞከር አለበት። አሁን የፖለቲካ ድርጅቶች የሚባሉት ቅድም ያነሳናቸው በአሁኑ ወቅት ተግባራቸው መሆኑ ያለበት ይህንን ነው። ይህንን ጉዳይ ለህዝብ ግልጽ እያደረጉ ህዝብን ማሰባሰብና ወደ ድርጅት ወደ አንድ የጋራ እንቅስቃሴ መቀየር ነው። ይሄ ከሆነ ይቻላል፣ ደግሞም ይደረጋል፣ መደረግም ይቻላል። ይሄ ከጎረቤታችን እንኳን ማየት የምንችለው ነው። ከሱዳን ከቅርብ ጊዜ ሱዳን በምን አይነት ሁኔታ ውስጥ እንዳለች እናውቃለን። ግን የህዝብ ኃይል በአጠቃላይ የፖለቲካ ድርጅቶችም ሌላውም ህዝብ ኃይል ተሰባስቦ ያንን ኃይል ሊገረስስ ችሏል። ከዛም የሽግግር መንግስት ሊያቋቁም ችሏል። እና እኛም ሀገር እንደዚህ ለማድረግ ምንም የሚጎለን ነገር የለም የሚል እምነት አለ በበኩላችን።
አይ በጣም ጥሩ። እንግዲህ ጊዜያችን እየተገባደደ ነው። አቶ ፋሲካ ይሄንን ድልሰጣውን እንግዲህ ሰፊ አስተያየቶችን አጋርተውናል። በመጨረሻ ላይ ያነሳው ጥያቄ ሰፊ ጊዜ ወስደውን አብራሩት። መቼም እንግዲህ ምኞትን በለው እንጂ ያነሳቸው ነገሮች በሰለጠነ ህብረተሰብ የሚስተናገድ ነው። አገራችን ክፉ አገዛዝ ነው የመጣብን። መናጤ ክፉዎች ናቸው፣ ገዳዮች ናቸው፣ አስገዳዮች ናቸውና ይሄንን ለማስተናገድ እነሱዎች ፈቅደው ይሰሩታል ለማከባድ ነው። ዓለም አቀፍ ሴራው ማብሩ ተጨምሮበት የልብ ልብ ስለሰጣቸው አብይ ይሄንን ነገር ለማስተናገድ ከባድ ነው። ግን ወደ እነሱ ወደ ድርድር ለማምጣት ወደ ውይይት ለማምጣት መስራት ይኖርበታል ብለን ነው የምናምነው። ቀደም ብለን ያነሳ ነው ትግሉ መከታተል ይኖርበታልና በዚህ ዙሪያ ላይ በደንብ መደከም ይኖርበታል እንጂ እንዳሉት ሰላምን የማምጣት አንዳንድ ለውጦች በአንድ ሀገር የሽግግር መንግስት ማምጣት ኬንያ ተጠቅመውበታል፣ ደቡብ አፍሪካ፣ ዚምባብዌ፣ አሁን ቀደም ብለው እንዳሉት ሱዳንም እንደዚህና ለኛ ግን የሁሉን እንግዳ በመሆኑ ገዳዎቻችን ህብረተኞች ነዋል። ህዝብ እየተገደለ እየተሰደደ ነውና ትግሉ ነው እንት ማለት ያለበትና የዛሬው ውይይታችን በዚህ መቀጠል ያለብን ይመስለኛል። እንግዲህ ለመስዋዕትነት የተቆጣው ወኔ የገነፈለ ቀይ ደም መኖሩን በአገራችን እያየነው ነው። ይሄን አገዛዝ በኢትዮጵያ ህዝብ ላይ ጦርነት ያወጀ ስለሆነ ለአንድ ሀገር ለአንድ ህዝብ ለአንድ ኢትዮጵያ ባላማ ጽንቶ ህዝብና ሀገር ለመታደግ የሚችሉ የሚፈተኑበት ጊዜ ነው። ትግሉ እነሱ በሄዱበት መንገድ እስካልተሄደ ድረስ ምላሽ እስካላገኘ ድረስ ይሄ የኢትዮጵያ አንድነትን ለማምጣት ተራራ ነው የሚሆነው። ወያኔው 1.2 ቢሊዮን ወታደር አለው፣ ኦነግ ወደ 300 ሺህ ነው እንደዚህ ይባላልና ሁሉም ሰራዊት ገንብቶ ቤቴን ሰርቻለሁ ብሎ ተቀምጧልና ሌላው ነው ያልሰራው ኢትዮጵያ ነኝ የሚለው አንድ ሀገር አንድ ህዝብ የሚለውና እስቲ ይሄንን ዛሬ በዝን ቆጨው ለዛሬ ለሰጡን አስተያየት በጣም አመሰግናለሁ። ባመጭቻችን በሬዲዮን ዝግጅትና በራሲን ስም አቶ ፋሲካ እንግዲህ መልካም የትግል ጊዜ ያፓ እንግዲህ እንዳሉት መንፈሱንም ያዋስም ከሆነ ያዘውንም ትግል ወደፊቱ ላንድ አገር ላንድ ህዝብ የተደረገውን የድሮን መከፋፈን ያመጣብንን እንትንትተን ወደዚህ ወደ ኢትዮጵያ ብሩህ ሆኖ ዘመናን ታካል ሁሉ ማስተዋጽኦ ማድረግ አለበት ብዬ አምናለሁ እና ለዛ ለሰጡን አስተያየት በጣም ያመሰግናለሁ። ብዙ እንሰናበታለን።
እኔም አመሰግናለሁ።
እናስተምር
ሮጣው በጠገቡ የተሰደደለት የተደገሰለት አውሮፓ አማሪካ ቸጉላ የተሰደደለት ወይ ማልቲ ያባይም ቡሽራ ቡንዱን በላ ቡዳ ሳይታሰብ ድንገት አው ቡንዱ ቡዳ የሰበከው ፓስተር ቆሞ ያጎነጎነ ለተራበው ዙሮ ይበል መሐረነ አቡን አው ዲያብሎስ መናፍቅ መጅሊሱ ረድቤ ሙቱ ከርቤታናዲስ አርክቱን በተን ተበረጨት ረጨት እናንት ጋኔል ጸሪ ቆሙ ለበረከ ብረታ ስነክሶ ጠምዝዞ በቆመት አስበይው በዩም ቡዳው ሲቀጠቀጥ የቦንዱ ኮስሞቲክስ ጉትቻና ጨሌ ዲያስፖራም ቤተሰብ የገባው በቦሌ እሱም ፍርጥ እርግጥ ብሎ ይጠፋል እንደ ሌላው በባሪ አው ቦንዱን ቡዳ በል ወንዱም ቡዳ በላው እናንት መናፍቃን ቀምቀም ቃፍ አድርጉ ወንዱም ቡዳ በላው ሳይሟላ ለኛ ሬሳ ሳጥን ለእናንተ ብራልጋ አስረክቡን ለሌሊቱ ሳይነጋ ብሩ ወሸባዬ ተዘፈነለት ያባዩ ሰደጋሽ ወንዱ ተቀጠፈ ከግብጽ ወሰላቶ ጳውሎስ ወባረከ አይንና ትረክ አባይ ጉድፈላብ መደገሻው ወንዱ በቡዳ ተበላ ዲያስፖራ ኢንቨስተር ሙሐመድ ዘገነ አሳውቀ አው ወንዱን ቡዳ አበል ቆይልን አስተጠፈ ለቡዳው መድኃኒት ምናልባት ከሆኑ ድጋሚ ሰብሰቡ ቸብቸብ ያደርጉ ዘፋኞች ይፈሉ ሳይጠሩን ጡራጆች ድረሱ አዋራው ምጭ ይተረማመሱ ቅርጥፋር ጎጀራሊ ድምፅ አይደነሱ 55 ሳልቦ ወገል ያለች ድመት ረሃባችን ላይ ቆሙ ከመፈነቃቀል ላንተርፍ ስደት በደሃው ጉሮሮ ይወተፈው እንጨት ወንዱም ቡዳ በላው ሳይታሰብ ድንገት አባይ ጉድፈላብ ወንዱም ቡዳ በላው አባይ በአራቱም ማዕዘን ትግሉን ልታገር አመፅን ሳትቀይ በራብተኞች አጥም ክልል ልታንጽ ወዳጅን ልታደርግ ወንዱን አሳምረ ስትል ሸመን ዋና ቅርጥ አርጎ ደረቅም አርጎ በላው ያ የግብጽ ቡዳ መስቀሉን ያዘና እናም ቦኑን ቡዳ በላው። በዜማ በግጥም የተፈከረለት በዲያስፖራው ኢንቨስተር ጋር የተጣለለት ሮጦው በጠገቡ የተሰገደለት የተደገሰለት አውሮፓ አሜሪካ ጭጉላ የተሰራለት የአባይ ሙሽራ ቦንዱን ቡዳ ቡላ ሳይታሰብ ድንገት ቦንዱን ቡዳ በላው። ወይ ቦንዱን ቡዳ በላው።